Voice of America. የኢትዮጵያ ፌዴራል ፖሊስ የጸጥታና ደህንነት የጋራ ግብረ ኃይል በቁጥጥር ስር እንዳዋላቸው ገልጾ ስማቸውንና ምስላቸውን ይፋ ካደረጋቸው ተጠርጣሪ ካላቸው የሚበዙቱ ሁከትና ብጥብጥ በመፍጠር ወንጀል፣ የተወሰኑቱ ደግሞ በግብር ሽብር ተጠርጥረዋል ተብለው በፍርድ ቤት ጉዳያቸውን ሲከታተሉ የነበሩ ናቸው። በተመሳሳይ ወንጀል ድርጊት ከተጠረጠሩ ግለሰቦች መካከል የዋስ መብታቸው ከተፈቀደላቸው በኋላ በግብረ ሽብር አዲስ ክስ የተከፈተባቸው መኖራቸውን ከጠበቆቻቸው አንዱ የሕግ አማካሪና ጠበቃ ሰለሞን ገዛኸኝ ሲገልጡ፣ የሌሎቹ ተጠርጣሪዎች ጉዳይ ወደዚሁ ክስ ሊቀየር እንደሚችልም ጠቁመዋል። ለሽብር ተልኮ በህቡ አደረጃጀት ውስጥ ተገኝተዋል ከተባሉ ታዋቂ ግለሰቦች መካከል አቶ ልደቱ አያሌውና ከሀገር ውጭ የሚኖሩ ወይም የሚገኙ የብዙሃን መገናኛ ባለሙያዎችም የተጠቀሱ ሲሆን ወደ ሀገር ቤት ተላልፈው እንዲሰጡት ከዓለም አቀፍ የህግ አካል ጋር እየሰራሁ ነው ሲል ግብረ ኃይሉ አስታውቋል። ኬኔዲ አባተ ዝርዝሩን ይዟል።
የጸጥታና ደህንነት የጋራ ግብረ ኃይል ትናንት ሚያዝያ 22 ቀን 2015 ዓ.ም ተመረተ ለብዙሃን መገናኛ በላከው መግለጫ በቁጥጥር ስር አዋልኋቸው ያላቸው 47 ተጠርጣሪዎች በህቡ አደረጃጀት ውስጥ ሲንቀሳቀሱና የሽብር ተግባር ሲፈጽሙ የተገኙ ናቸው ብሏል። በርካታ የነፍስ ወከፍና የቡድን መሳሪያዎች፣ ቦምቦችና ተቀጣጣይ ፈንጂዎች እንዲሁም የሳተላይት መገናኛ መሳሪያዎችና የተለያዩ መረጃዎችን የያዙ ላፕቶፖችም ከተጠርጣሪዎቹ ጋራ በቁጥጥር ስር እንደዋሉ ጠቅሷል። ተጠርጣሪዎቹ የአማራ ክልል ከፍተኛ አመራሮችን የግድያ ኢላማ በማድረግ ህገ መንግስታዊ ስርዓቱን በኃይል በመናድ የክልሉን መንግስታዊ መዋቅር በመቆጣጠር የፌደራል መንግስትን ለመጣል በሀገር ውስጥና በውጭ ሀገራት ተደራጅተውና ተቀናጅተው በህቡ ሲንቀሳቀሱ ተደርሶባቸዋል ሲል መግለጫው አትቷል። ጽንፈኛ ኃይሎች ያላቸውን አካላት የፖለቲካ፣ የወታደራዊ፣ የኢንተለጀንስ፣ የፋይናንስና የሚዲያ ክንፍ የሚመራው ዶክተር ወንድወሰን አሰፋ የተባለ ግለሰብ መሆኑን ግብረ ኃይሉ ገልጿል። ሰሞኑን ለተፈጸመው የብልጽግና ፓርቲ ስራ አስፈጻሚ አባልና የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ግርማ የሽጥላና የስራ ባልደረቦቻቸው ሞት በህቡ እንደሚንቀሳቀስ የገለጸውን አካል ተጠያቂ አድርጓል። መግለጫው አያይዞም የጽንፈኛ ኃይሉ ታጣቂ መሪዎች ሲል የገለጻቸው በለጠ ሸጋውና ምህረት ወዳጆ ወይም በቅጽል ስሙ ምሬ ወዳጆንና ግብረአበሮቻቸው ያላቸውን በግድያ ድርጊቱ ተጠያቂ አድርጓል። መግለጫው በመቀጠልም የነዚህ ጽንፈኛ ኃይሎች የሚዲያና ፕሮፓጋንዳ ክንፍ የሚመራው መስከረም አበራ በተባለች ግለሰብ ነው ብሏል። ግብረ ኃይሉ 47 ተጠርጣሪዎችን መያዙን ቢገልጽም በፎቶግራፍ አስደግፎ የዘረዘራቸው ግን 42 ናቸው። ከነዚህ መካከል አንዱ በዋስትና መለቀቁን የገለጹት ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ሌሎቹ በስድስት ምድብ ተከፍለው ጉዳያቸውን በፍርድ ቤት እየተከታተሉ መሆናቸውን ተናግረዋል።
እስካሁን ባለው ሁኔታ ሁለት አይነት ክስ ነው ያለው። አንዱ ክስ ሁከትና ብጥብጥ ነው። ሁለተኛው ክስ የሽብር ክስ ነው። አቶ ክመሽ ጥላ ከተገደሉ በኋላ ባወጣው እንትን ላይ ግን በሽብር ወንጀል ተጠርጥረው በቁጥጥር ስር የዋሉ ነው ያለው። በሽብር የተከሰሱትንም በሁከትና ብጥብጥ የተከሰሱትን በሽብር ብሎ ነው የወጡት። ከአርባ ሁለቱ የሚገርመው እንትን አለልኝ ተፈቷል። ጠበቃ የለም ዝም ብለው ግን አካተውዘን እዚህ ላይ ስለዚህ 41 ናቸው ማለት ነው። አሁን ያለውን የምርመራ ሂደት ስናይ ግን በሁለት ጎራ የተከፈለ ክስ ነው ያለው። ሁከትና ብጥብጥ ጋዜጠኛ መስከረም አበራ ብቻዋን ነው የቀረበችው። አንድ ምድብ አንድ ጊዜ ቀጠሮ ነው። ሌላው ምድብ የነ ረዳት ፕሮፌሰር ሲሳዩ ብቻው ነው ፕሮፌሰር ማዕረጉ ያሉበት። ሶስተኛው ምድብ እነ ሰይፈ ተስፋዬ የሚባሉ ያሉበት ነው። በሰይፈ ተስፋዬ ወደ 78 ተጠርጣሪዎች አሉ። አራተኛው ምድብ እነ ዶክተር አሰፋ ኪዳኔ ያሉበት ምድብ ነው። ከዛ እነ ጋዜጠኛ ዳጅ በላሸው፣ አሁን መጨረሻ ላይ ደግሞ እነ ዶክተር ወንደሰን። ከዚህ ውስጥ በሽብር የተከሰሱት አሁን እነ ቴዎድሮስ ጋዜጠኛ ቴዎድሮስ እና ዶክተር ወንደሰን
የእነሱ ምድብ ማለት ነው።
ሁለቱ ናቸው ሽብር የእነ ቴዎድሮስ ስለተቀየረ ማለት ነው። ሌሎቹ ግን መስከረም አበራ ጋዜጠኛ መስከረም አበራ አንድ ችሎት በሁከትና ብጥብጥ፣ እነ ዶክተር አሰፋ ኪዳኔ በአንድ ምድብ ሁከትና ብጥብጥ ሁለት፣ እነ ረዳት ፕሮፌሰር ሲሳይ ጉቻው አንድ ምድብ ሁከትና ብጥብጥ ሶስት፣ እነ ሰይፈ ተስፋዬ አንድ ምድብ ሁከትና ብጥብጥ አራት ሁከትና ብጥብጥ ማለት ነው።
ሁከትና ብጥብጥ በመፍጠር ወንጀል ተጠርጥረው ጉዳያቸውን ሲከታተሉ የነበሩት የዩቲዩብ መገናኛ ዘዴ ባለሙያዎች ዳዊት በጋሻውና ቴዎድሮስ አስፋው ዋስትና ከተፈቀደላቸው በኋላ በሽብር አዲስ የክስ መዝገብ እንደተከፈተባቸው የገለጹት ጠበቃው የሌሎቹም የክስ ሂደት ወደዚሁ ሊያመራ እንደሚችል ግምታቸውን አስቀምጠዋል።
እንግዲህ አሁን ካለው ሁኔታ አሁን ለምሳሌ የነ ቴዎድሮስና የነ ዳዊት በጋሻው ክስ እነ ፕሮፌሰር ረዳት ፕሮፌሰር ሲሳይ ጉቻው የተከሰሱት አይነት ክስ ነው። የሁከትና ብጥብጥ በመፍጠር ህገ መንግስታዊና ህገ መንግስታዊ ስርዓት ለመናድ በማሰብ የአማራ ክልል ባለስልጣናት ለበግደል በሚለው ክስ አንድ አይነት ክስ ነበር የሁለቱ። እንግዲህ ከዚህ መጠረጠረው ምንድነው አሁን ምናልባት እነዚህ እንደ ቴዎድሮስ ዋስትና ተፈቅዶላቸው ሁለተኛው ክስ እንደመጣባቸው ሁሉ ዋስተፈቅዶላቸው ነው እንደገና የሽብር ዋስ ከግባይ ድረስ ሄደን ይዋይን ከተና በኋላ ነው ጋዜጠኛ ቴዎድሮስን አስፈውና ጋዜጠኛ ደርስ በጋሻው እንደገና በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ለሽብር ክስ አዲስ ፋይል የተከፈተባቸው እና 14 ተርጋይ ተሰቀጠን ከለቀጠሮች የተፈቀደበት ነው። ስለዚህ ምናልባትም ሌላው ግሩፕ ምናልባትም ለፕሬዚደንት ፕሮፌሰር ሲያውግቸው በእውከትና ብጥብጥ ክስ ተከሰው እንግዲህ ኦልሞስት ከ27 ከ28 ቀን በላይ ሆኗል። አንድ ወር ሊሆነው ነው። ምናልባት የሚቀጥለው ቀጠሮ ላይ ዋስትና የሚፈቀድላቸው ከሆነ ፖሊስ በአዲስ ክስ እንደተቸውስ በአዲስ ክስ እንግዲህ ወደ ፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ሊያቀርባቸው ይችላል የሚል ጥርጣሬ ነው ያለኝ። እንዲሁም ደግሞ ጋዜጠኛ መስከረም አበራ እንደውም እሷ እዚህ ግባሩ ላይ ያወጣው ላይ የሚዲያ ክፍሉን በመምራት ነው የሚለው። ስለዚህ በሽብር ውስጥ ባለችበት ማለት ነው እሷም። ስለዚህ እሷ መጀመሪያ የተከሰሰችበት አሁን መጀመሪያ ሳይሆን አሁን እስካሁን ድረስ ጊዜ ቀጠሮ የተሰጠበት ክስ ሁከትና ብጥብጥ ላይ የነበረው ክስ ምናልባትም ወይ አሁን እንዳለ ወደ ሽብር ውስጥ ተቃሎ ሊሄድ ይችላል፣ ወይም ደግሞ ይሄኛው በሂደት ቀጥሎ እንደተባለው ወይ ዋስትና ሲፈቅድላቸው ወይ በኋላ ላይ ወደ ሽብር ሊያመራ ይችላል የሚል ግምት ነው ያለኝ።
የጸጥታና የደህንነት የጋራ ግብረ ኃይል በትናንቱ መግለጫው በሀገር ውስጥ በቁጥጥር ስር ከዋሉና በፍለጋ ላይ ከሚገኙ የሽብር ወንጀል ተጠርጣሪዎች በተጨማሪ ከተለያዩ የውጭ ሀገራት ደግሞ ከኢትዮ 360ና መረጃ ቲቪ ሀብታሙ አያሌው፣ ምናላቸው ስማቸው፣ ብሩክ ይባስና ኢየሩሳሌም ተክለጻዲቅ፣ በተጨማሪም ዘመድኩን በቀለና ልደቱ አያሌው፣ ከአንከር ሚዲያ ደግሞ መሳይ መኮንን እንዲሁም ሌሎች ግለሰቦች የህቡ አደረጃጀቱ አባላት መሆናቸው በምርመራ ተረጋግጧል ሲል ገልጿል። የሽብር ኃይሎች ሲል የገለጻቸውን እነዚህን ግለሰቦች ከሚኖሩባቸው ሀገራት በዓለም አቀፍ የፖሊስ ድርጅት ወይም ኢንተርፖል እንዲሁም እነርሱ ከሚኖሩባቸው ሀገራት መንግስታት የጸጥታና የደህንነት ተቋማት ጋር በተመሰረቱ የትብብር ማዕቀፎች አማካይነት ወደ አገር ቤት ተላልፈው እንዲሰጡና በህግ እንዲጠየቁ እየሰራው ነው በማለትም አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከነዲን አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ተከታዩም ከዚሁ ርዕስ ጋር ያቆየናል። ለሽብር ተልእኮ በህቡ አደረጃጀት ውስጥ ተገኝተዋል ከተባሉት ታዋቂ ግለሰቦች መካከል አቶ ልደቱ አያሌውና ከሀገር ውጭ ያሉ የብዙሃን መገናኛ ሰዎችም የተጠቀሱ ሲሆን ኤደን ገረመው ታዋቂውን የፖለቲካ ሰው አቶ ልደቱ አያሌውንና የኢትዮ 360 የስራ ሂደት ዋና ስራ አስኪያጅ አቶ ሀብታሙ አያሌውን አነጋግራ ተከታዩን አቀናብራለች።
ከዚሁ የጋራ ግብረ ኃይሉ መግለጫ ጋር በተያያዘ ከኢትዮጵያ ለህክምና እንደመጡና እዚህ ዩናይትድ ስቴትስ ውስጥ እንደሚገኙ የገለጹልን ታዋቂ ፖለቲከኛ አቶ ልደቱ አያሌው ለሽብር ተልእኮ በህቡ አደረጃጀት ውስጥ ተገኝቷል በሚል በኢትዮጵያ የጸጥታና ደህንነት የጋራ ግብረ ኃይል እንደሚፈለጉ የወጣውን መግለጫ አስመልክቶ ከአሜሪካ ድምጽ ተጠይቀው እድሜ ልካቸውን ሲታገሉለት ከነበረው የሰላማዊ ትግል አቋማቸው ጋር በእጅጉ የተጻረረ ውንጀላ እንደሆነ ተናግረዋል።
ሁለት አይነት ነገር ነው። በአንድ በኩል ያልጠበኩት ለምንድን ነው? እኔ እድሜ ልኬን የታገልኩት የምታወቅበት የሰላማዊትን ነው። ምንም አይነት የሀይል አማራጭን አልደግፍም፣ እንኳንስ ሽብርተኝነትም
ትጥቅ ትግልን አልደግፍም። እሱን ባለመደገፍ ብቻ ሳይሆን በበቃውም ነው የሚታወቀው። ከዛም አልፎ ኤኒ የሀይል አማራጭ አብዮትም ጭምር የምቃወም ሰው ነኝ እና የፖለቲካ ትግል በሰላማዊ መንገድ ብቻ መካሄድ አለበት፣ የሀይል አማራጭ በሩ መዘጋት አለበት ብዬ ማምን ሰው ነኝ። ይሄ የእኔ ብራንድ ነው ማለት እችላለሁ። እና ብዙ ዋጋ የከፈልኩበት የምታወቅበት እና የምታመንበት አስተሳሰብ ነው። ስለዚህ እኔን በሽብርተኝነት ይከስታሉ ብዬ አልጠበቅኩም ነበረ። ምክንያቱም እንኳንስ ሌላውን ህብረተሰብ የራሳቸውን አባላት እና ደጋፊ እንደዚህ ብሎ ማሳመን አይቻልም። ስለዚህ ከራሳቸው ጥቅምና ፍላጎት አንጻር ቢያንስ እኔን እንዲህ አይነት ነገር ውስጥ ያካትታል እምነት አልነበረኝ በአንድ በኩል። በሌላ በኩል ደግሞ ብዙም ያልተደነቅኩበት ወይም ያልጠበቅኩት አይደለም የምለው ደግሞ ይሄ መንግስት ኤኒቲንግ ሊያደርግ ይችላል የሚል እምነት አለ። ምንም አያደርገውም ብዬ የማልገምተው ነገር የለም። ምክንያቱም የሚሰራውን የሚያውቅ መንግስት አይደለም። ስለዚህ ማንኛውንም ነገር ሊያደርግ ይችላል የሚል እምነት ስላለኝ በሌላ በኩል አልጠበቅኩትም ማለት አልችልም። አልደነቀኝም ማድረጉ እንደዚህ። ምክንያቱም የሚሰራውን የማያውቅ መንግስት መሆኑን ጠንቅቄ አውቃለሁ። ይህም ደግሞ በተደጋጋሚ ስናገር የነበረው በዚህ መልኩ ነው የማየው።
በተመሳሳይ በዚህ ዝርዝር ውስጥ በሽብር ወንጀል እንደሚፈለጉ ስማቸው የሰፈረው ደግሞ የኢትዮ 360 ሚዲያ የስራ ሂደት ዋና ስራ አስኪያጅ አቶ ሀብታሙ አያሌው መንግስት የሀሳብ ነጻነትን ለመጋፋትና ከሱ በተቃራኒ የሆኑ ሀሳቦችን የሚያንጸባርቁ መገናኛ ብዙሃን ላይ ጫና ለማድረግ የተጠቀመው መንገድ ነው ሲሉ ክሱን አጣጥለውታል።
አይተናል ያወጡትን መግለጫ። በጥቅሉ ሐሳብን በነጻነት የመግለጽ መብት ላይ የተከፈተ ጦርነት ነው። እንዱንስ ከዚህ ኮንቴክስት አንጻር በአገር ውስጥ በውጭም ሐሳብን በነጻነት በመግለጽ መንግስትን የሚተች የሚያጋልጥ ማንኛውንም አካል በዘመቻ የማሰር እርምጃ ውስጥ ገብተዋል። ይሄ የተቃጣው ሐሳብን በነጻነት ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላም በይፋ ተረኛ ነን፣ ተረኝነት ደግሞ ትክክል ነው ብለው የሚያምኑ ናቸው። ጠቅላይ ሚኒስትሩም በባሌ ንግግራቸው እንደሰማን እኛ እንበላለን የሚል ንግግርና በማናቸው መልኩ ያሸነፍን እየቀጣን ሄዳለን የሚል አቋምን ያንጸባረቁት። ይህን ተከትሎ የሚዲያ ሞኖፖሊ በኢትዮጵያውያንና በአማራዎች ተይዟል የሚል የሚያራምዱት አቋማል በአንድ ብሔረሰብ አባላት ላይ ያነጣጠረ በብሔረሰባዊ ማንነት አማራ የሆኑ በየትኛውም በውጭም በውስጥም ሚዲያ ላይ የሚሰሩትን ለቅሞ ማሰር፣ ማስተደድ፣ የሚዲያዎቹን ንብረት በጠራራ ፀሐይ ማዘረፍ፣ አፍኖ መሰወር ወዘተረፈ እነዚህ አደባባይ ላይ ያሉ ሀቅ አደባባይ ላይ ያለ ሀቅ ነው። ያንን መሰረት ያደረገ ነው። ሶስተኛው አማራ ህዝብ ላይ በተሟላ ሁኔታ ትግራይ ላይ እንዳደረጉት ሁላ ኦፕሬሽን እንሰራለን፣ ለአራት ኪሎ የሚያስቸግረን አንድም አካል እንዳይኖር የሚል ዘመቻ መክፈትና እያንዳንዱ አርሶ አደር በሬው ሽጦ የገዛውን መሳሪያ መንጠቅ ይፈልጋሉ፣ ትጥቅ አስፈትተን ለእኛ የገበረ ማድረግ አለብን የሚል ትግራይን ወደ በሻሻ ቀይረናታል ባሉት መልኩ ባህር ዳርን የሚል ስቴትመንት ለመስጠት የተቻኮሉ በመሆናቸው ያንን ሊያጋልጥ ሊተች የሚችል ሚዲያን የማሳደድ ዘመቻ አካል አድርጌ ነው የምወስደው። በእኛ በኩል እንደዛ ነው የሚሰማው።
የጸጥታና ደህንነት የጋራ ግብረ ኃይል ባወጣው መግለጫ ግለሰቦቹ ሀሰተኛ ወሬዎችን በመንዛት እና በመፍጠር እንዲሁም ደግሞ ከፍተኛ የሽብር ፕሮፓጋንዳ በመንዛት ህዝቡን በብሔርና በሃይማኖት በመከፋፈል በማጋጨት የክልልና የፌዴራል መንግስትን በኃይል ለመጣል በህቦ ተደራጅተው እየሰሩ ናቸው ሲል አስፍሯል። አቶ ልደቱ በዚህ መልኩ ለሽብር ተልእኮ በህቦ አደረጃጀት ውስጥ ተገኝቷል የሚለውን ክስ ፍጹም እንደማይቀበሉት ገልጸዋል።
እና አንድም ቀን ህዝብን ከህዝብ የሚያጋጭ የኃይል አማራጭን እንደ አማራጭ የሚያቀርብ አስተሳሰብ ኖሮኝ አያውቅም። ስለዚህ እንዲህ አይነት አደረጃጀት ውስጥ ልሳተፍ አልችልም። እኔንም ተሳታፊ እንደሆነ የሚጋብዘኝ አካል ይኖራል ብዬ አላውቅም። ምክንያቱም በህዝብ ደረጃ የሚታወቅ ነው አቋሚ እና አሁን አብዛኛዎቹም በዚህ ክስ ውስጥ ከኔ ጋር የተካተቱትን ሰዎች በስምም በአካልም አላውቃቸው፣ በስልክ እንኳን አነጋግሬያቸውም አላውቅም። እንደው ሌላው ተተሽ አሁን የእንቅስቃሴው መሪ ናቸው ተብሎ የተከሰሱትን ሁለት ሰዎች ብትጠቅሽ ይሄ ዶክተር ወንዶሰን የሚባለውን ሰው ለመጀመሪያ ጊዜ ይሄ የሰላም ስምምነቱ ተፈርሞ የአማራ ኃይሎች መደራደር እንፈልጋለን ብለው አራት ሰዎች ተመርጠው ነበር። ከተመረጡት ሰዎች ውስጥ አንዱ እሱ ሆኖ መገናኛ ብዙሃን ላይ ሳየው ነው ስሙን እንኳን ለመጀመሪያ ጊዜ የሰማሁት። ከዚህ ሰውዬ ጋር በአካል ተገናኝተን አናውቅም፣ በስልክም አውርተን አናውቅም፣ ትውውቅም የለንም። መስከረም አበራ በስልክ እንተዋወቃለን፣ ግን በፖለቲካ አመለካከታችን ስለማንግባባ በቅርብ ጊዜ ራሱ የዛሬ አራት ወር አምስት ወር ገደማ ይመስለኛል ክርክር ሁሉ አካሂደናል በመገናኛ ብዙሃን ህዝቡ ያዳምጠው የነበረ ነው። እና እኔ በአገርም ደረጃ ይሁን በአማራ ደረጃ ምንም አይነት የሀይል አማራጭን ብደግፍ ሰዋት ነው ማወቅስ ሰው ነኝ። ስለዚህ የእንዲህ አይነት ህቡ አደረጃጀት አካል ልሆን አልችልም። ይሄ በመፍራት ተጠያቂነትን በመፍራት ወይም ይደርስብኛል ብዬ የምፈራው አደጋ ስላለ አይደለም፣ እምነቴ ስላልሆነ ማላምንበት ለኢትዮጵያ አይጠቅምም ብዬ ስለማምን እና አሁንም ቢሆን ህቡ ሊረዳው የሚገባው ጉዳይ በምንም ተአምር እኔ የሀይል አማራጭ ደጋፊ ነው። ከአሁን በኋላ የኢትዮጵያ ትግል መካሄድ ያለበት ሰላማዊና ህጋዊ በሆነ መንገድ ነው። ያን በማድረግ ደግሞ ህዝብ የሚፈልገውን ነገር ማሳካት ይችላል የሚል በጣም ጠንካራ እምነት ነው ያለ
አቶ ሀብታሙ አያሌው። ግጭት በመቀስቀስና ሀሰተኛ ወሬዎችን በመንዛት የሚለው ክስ ከመንግስት ወገን በቆምንባቸው ጊዜያቶች በሙሉ በተቃራኒው የምንጠራበት ነው ያሉ ሲሆን እስካሁን ድረስ ስህተቶች በመረጃ ከማጋለጥ ባለፈ በልዩነት የደገፍነው ብሔርም ሆነ ያደረግነው ቀስቀሳ የለም ሲሉ ተከራክረዋል።
ሌሎቹም ባልደረቦች የምታያቸውም በጽናት ያንን ሲታገሉ የነበሩ ናቸው። የሚያደሉለት የሚቆሙለት በተለየ ሁኔታ የሚወግኑለት ብሔረሰብ የለም፣ እንደ ሚዲያ ማለት ነው። ነገር ግን ለተበደለው ለምሳሌ የጌዲዮን ህዝብ ጥያቄ በደንብ አመራ አድርገን ይዘን የመንግስትን በደል ሀይሊ በመተቸት ክሪቲሳይዝ በማድረግ በማጋለጥ እንታወቃለን። ግልጽ ነው። የጋሞ ህዝብን በጅምላ ጭፍጨፋ ሲፈጸምበት በአዲስ አበባ አጋልጠናል። የሁለት አመት ጦርነት ውስጥ ጦርነት በኢትዮጵያ ውስጥ አዋጭ አይደለም በሚል ጦርነት በታወጀለት በሰሜን በኩል ወደ ትግራይ ጦርነት ሲጀመር ለሊቱን ተቆር ለብሰን ጦርነቱን በመቃወም ለሁለት አመታት በዩ ፓርቲና የሚመራቸው ሚዲያዎች ጁንታ የሚል ስማችንን ጠቅሰው ጀመሩ። የጁንታ ፈቀላጤና የሚከፈላቸው ነው በሚል ነበር የሚዘምቱብን የነበረው። አሁን ደግሞ የጁንታ ያሉትን ጨርሰው ወደ አማራ ሲዘምቱ ደግሞ ለአማራ ይወግናሉ የሚል ነው የሚያነሱት። ሚዲያው ከተመሰረተ 4 አመታት ነው የተቆጠሩት። በዚህ 5 አመታት ውስጥ ደግሞ በተለየ ሁኔታ ተለይቶ የአማራ ህዝብ ተሳዳጅ ነው በብሔረሰብ ማንነቱ ድድን በተታሩ በፖለቲካዊ ልዩነቶች አይደል። ሌሎች ቦታ ለምሳሌ ሰሜን ጦርነት ሲካሄድ የህወሓት ኃይል መከላከያ ላይ ተኩሶብናል በሚል ነው ምክንያት ያደረገው መንግስትና ያንን ተከትሎ ህግ የማስከበር ዘመቻ ነው ያለው። በአማራ ህዝብ ላይ ግን ለአምስት አመታት ያልተቋረጠ የአንድ ሚሊዮን ተፈናቃይ ክልሉ ላይ አለ። ከአንድ ሚሊዮን በላይ በአንድ አመት ውስጥ ነው ብቻ ከአንድ ሚሊዮን በላይ ይሄ እነሱ በይፋ ያመኑት። ስለዚህ ተፈናቃይ ክልሉን የተፈናቃዮች ካምፕ አድርገውታል። 9 ጊዜ አጣየው ደግሞዋል። ለዚህ ይሰጥ የነበረው ምላሽ እኔ ሰፈር ሚሊሻ አይደለሁም የሚል ጠቅላይ ሚኒስትሩ ምላሽ ይሰጥ የነበረው። ስለዚህ የዜጎችን ደህንነት ማንነት ላይ ያነጣጠረን ጥቃት በማጋለጥ ረገድ የስርዓቱን ሙሰኝነት በመረጃ በማጋለጥ ረገድ ያደረግነውን እንቅስቃሴ አንዱንም ይሄ ውሸት ነው ብለው በማስተባበያ የመጡበት አንድም ወቅት የለም። በአራት አመት ውስጥ አንዱ መረጃችን ውድቅ ተደርጎ ያውቃል። ከክሳቸው ነጠለን የማውጣት ያክል መረጃዎች በደንብ በተደራጀ ሁኔታ እናጋለጣለን። ይሄ ስርዓቱን እንደሚያስቆጣው እንረዳለን።
በሌላ በኩል አቶ ልደቱ አያሌው የዚህ ክስ መነሻ ወደ ሀገራቸው ተመልሰው ሰላማዊ ትግልን እንዳይቀላቀሉ እንቅፋት መፍጠር ነው ይላሉ።
ሁለት ነገር ነው የምገምተው ስልሽ እኔ ይሄው ነው ምክንያቱ ሌላ ምክንያት የለብኝም ነው ማለት እና ምንድነው አንደኛ ያው በተደጋጋሚ ሐሳቤ እንገልጻለሁ አሁን በስልጣን ላይ ያለው ስርዓት ለኢትዮጵያ እንደማይጠቅም መለወጥ እንዳለበት ሰላማዊና ፍንካይ ነው ጠንካራ የሆኑ አቋሞችን ያራምዳለሁ። በሰላማዊ ትግል የመታገሉ ጉዳይ ተጠናክሮ መቀጠል እንዳለበት ኢቭን አዳዲስ ፓርቲዎች ማቋቋም እንዳለበት አምናለሁ። ይሄን ሐሳቤን መንግስት አልፈለገውም ብቻ ሳይሆን ፈርቶታል። ስለዚህ ይሄ መንግስት የኃይል አማራጭን ሳይሆን ሰላማዊ ትግልን ስለሚፈራ ልደቱ ወደፊት አዲስ ፓርቲ አቋቁሞ ሰላማዊ ትግል ሊቀጥል ይችላል የሚል ፍርሃት አለባቸው። ስለዚህ ሐሳቦቼን በነጻነት መስጠት እንዳልችል መገደብ ፈልገዋል። ምን ማለት ነው? በሽብርተኝነት የተፈረጀ ሰው ማንንም የሚዲያ ሰው አይጋብዘው ይፈራል። ስለዚህ ሐሳቤን መገደብበት እድል እንዳይኖረኝ ፈልገዋል። ሌላው ውጭ ሀገር ነው ያለው ለህክምና መጥቼ እዚህ ነው ያለው አሜሪካን ሀገር ነው ያለው። በቅርቡ ግን ወደ ሀገሬ ለመመለስ ዝግጅት እያደረኩ ነው ያለው። ስለዚህ አገር ቤት ከተመለሰ ሰላማዊ ትግሉን እንደገና ያነሳሳል የሚል ስጋት መንግስት ውስጥ የተፈጠረ ይመስለኛል። እና ይሄን ጉዳይ ፈርቼ ወደ አገር ቤት እንዳልሄድ ያደረጉት ነው የሚመስለኝ። እኔ ከዚህ ውጪ ሌላ ምክንያት ይኖራቸዋል ብዬ ላምናችሁ። ምክንያቱም እኔ በምንም መልኩ ከሰላማዊ ትግል ውጪ ሌላ እንቅስቃሴ ውስጥ እንኳንስ በተግባር በአፎ ለምታ እንኳ ተሳትቼ ልገባ አልችልም። ስለዚህ እኔ አሁን ክሱን ፈርቼ ወደ አገሬ እንዳልመለስ ለማድረግ ያደረጉት ነው ይመስለኝ። እኔ ውጭ ሀገር የመኖር ፍላጎት የለኝም። በውጭ ሀገር ትግልም አላምንም። መታገል ያለብን ሀገር ቤት ነው ብዬ ነው የማምነው በሰላማዊ መንገድ።
ስለዚህ አሁንም እኔ ራሴን አሳምኜ ውጭ ሀገር ልኖር አልችልም፣ ሀገሬን መመለስ እፈልጋለሁ። ስለዚህ ይሄ ክስ እንዳንመለስ ፈርቼ እንድቀር ነው ለማድረግ የተፈለገው። ከዛ ውጭ ሌላ ትርጉም ያለው አይመስለኝ።
የፌዴራል የጸጥታና የጋራ ግብረ ኃይል በወንጀል እንደሚፈልጋቸው ከተጠቀሱ ግለሰቦች መካከል አቶ ምናላቸው ስማቸው፣ አቶ ብሩክ ይባስ፣ ኢየሩሳሌም ተክለ ጻድቅ እንዲሁም ደግሞ አቶ ዘመድኩን በቀለና ሌሎችም ይገኙበታል። መግለጫው አያይዞም እነዚህ ግለሰቦች ከያሉበት ተይዘው ለፍርድ እንዲቀርቡ ከዓለም አቀፍ የፖሊስ ድርጅት ኢንተርፖል እና ከሚኖሩባቸው ሀገራት መንግስት የጸጥታና የደህንነት ተቋማት ጋር በተመሰረቱ የትብብር ማዕቀፎች አማካኝነት ወደ ሀገር ቤት ተላልፈው እንዲሰጡ እንዲሁም በህግ እንዲጠየቁ እየሰራ መሆኑንና ይህንንም አጠናክሮ እንደሚቀጥል አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።